የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። እንቅልፍ የማታውቀው የዓለማችን ግዙፍ ከተማ ሰሞኑን በቀን በጠራው ብርሃን በእጅጉ ጭር ብላለች።
ያለውበት ቦታ በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው። ባህር አጠገብ ስለነበረ ስለዚህ ደግሞ የበጋ አይነት መልክ ሲዛየሩ ብዙ ሙዚቃ ናናት የሚበዛበት ቦታ ነበር የምኖረው። ግን አሁን በኢትዮጵያ አቆጣጠር ከመጋቢት 7 ጀምሮ ከቤት አልወጣሁም። እኔ ግሮሰሪ ሁሉ ማድረግ ሁሉ እየከበደ ስለመጣ ኮምፒውተር ላይ ታዛለ የምትፈልገውን እነሱ ይዘው ይመጡና በር ላይ ይሰጠዋል። ከበር ላይ እጅህን ጓንት አጥልቀ ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው እንግዲህ እስካሁን ድረስ 3 ሳምንት ያለን ከቤት ሆኜ የቆየሁት።
የኖረው ዋናው መሀል ከተማ ውስጥ ነው። ኒውዮርክ መስሪያ ቤቴ ታይምስ ስኩዌር መሀል ላይ ነው ያለው እና እንደምታውቁት 24 ሰዓት ብዙ ሰው የሚገኝበት አካባቢ ነው ታይምስ ስኩዌር። አሁን ግን በጣም ጭር ያለ ነው። የምኖርበት አካባቢ ሃርለም ነው ማንሃተን ውስጥ። ቤት መስራት ከጀመርኩኝ 1 ሳምንት ይሆነኛል። ገንዘብ ያስፈልገኝ በሰው እወጣለሁኝ። ያው እየተጠነቀቅኩ በጣም የተለየ ጊዜ ላይ ነው ያለ ነው።
በኮሮና ቫይረስ ወረርሽኝ ክፉኛ የተመታችው የኒውዮርክ ከተማ ነዋሪ ኢትዮጵያውያን ናቸው። እጅግ በገነነ እንቅስቃሴዋ ተለይታ የምትታወቀው የዓለማችን የንግድና የጥበብ መናኸሪያ ከተማና የኒውዮርክ ክፍለ ግዛት ያሉበትን ይዞታ፣ የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች መልከት እናደርጋለን።
አሁን እኔ በመክረው ለሁሉም እድሜያቸው ጠና ላሉ ሰዎች መቀላቀል የለባቸውም ከሌላ ሰው ጋር ይሄ ነገር እስኪያልፍ። ለምሳሌ አሁን እኔ እናቴ ማያቴ እዚህ ሀገር ነው የሚኖሩት። እነሱ አፓርትመንት ሄጄ አላውቅም። ውጭ ነው የምናደርሰው። ልጆቼም ወደዛ ሄዱ። ሁለተኛ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉ ግንኙነት መቋረጥ አለበት። የወረርሽኝ ጸባይ ነው። ግን እስኪያልፍ ድረስ የሚወስዱ ጥንቃቄ ከሁሉ በጣም የበለጠ መሆን አለበት።
የሳምባ ህመሞችና የጽኑ ህሙማን ሕክምና አዋቂው ዶክተር አሰፋ ጀጃው ናቸው። የህዳር በሽታ
ልክ የዛሬ 101 ዓመት የ133 ዓመት የዕድሜ ባለጸጋ የሆነችው አዲስ አበባና ነዋሪዎቿ በጠና ታመው ነበር። ከቤት መውጣት አይቻልም።
ንጉሴ አክሊሉ በአዲስ አበባ መስኮት ለምሽቱ ያሰናዳው የሳምንት ወግ 100 ዓመታት ወደ ኋላ ወደዚያ ሩቅ ዘመን በሐሳብ ይወስደናል። በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላኛው ጫፍ ያዳረሰውና አኗኗራችንን ከመሠረቱ ያናጋው ወረርሽኝ በሰው ልጆች ህልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለ መጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይንም ግንዛቤና እይታ ከመሰረቱ ይቀይረው ይሆናል የሚል እምነት ከውስጣችን ማሳደሩ አይቀር ይሆናል በሚል የመረጥነውና አድማጮቻችንን በንቃት ለማሳተፍ የታለመችው ዙሪያ የሚጀመር አዲስ ወግ ጊዜያችን ከፈቀደ ዛሬ አንድ እንላለን። ጤና ስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ስረኛው አቀናባሪ ንጉሡ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከቤት ነው እየሰራሁ ያለሁት ከዋሽንግተን ዲሲ። ኢትዮጵያ ውስጥ በኮቪድ-19 ምክንያት ዛሬ አንድ ሰው መሞቱን ያሳወቁት የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ሰው የኮሮና ቫይረስን መተላለፍ ለማቆም የሚያስችሉ ጥንቃቄዎችን ሁሉ ማድረጉን እንዲቀጥል በድጋሚ አሳስበዋል። በአንድ ቦታ ላይ መሰብሰብን ማስወገድ፣ እጅን አዘውትሮ መታጠብ፣ በአካል ንክኪ የሚደረግ ሰላምታን መተው፣ ቢያንስ በአንድ ሜትር ያህል መራራቅን መጠበቅ የኮሮና ቫይረስን መተላለፍ ለመግታት እንደሚያስችል በጤና ሚኒስትሯ ዶክተር ሊያ ታደሰ ፊርማ ዛሬ የወጣው መግለጫ በድጋሚ መክሯል። በኮቪድ-19 ምክንያት ታመው ዛሬ አዲስ አበባ ውስጥ ያረፉት የ60 ዓመት ሴት እንደነበሩ መግለጫው አክሎ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድና የጤና ሚኒስትሯ በደረሰው ሞት የተሰማቸውን ሐዘን ገልጸዋል። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ ባስተላለፉት የዕለተ ሆሳዕና መልእክታቸው ወጣቶች እውነተኛ ጀግኖችን ተመልከቱ ብለዋል። እውነተኛ ጀግኖች ሌሎችን ለማገልገል ራሳቸውን አሳልፈው የሚሰጡ ናቸው ብለዋል አቡነ ፍራንሲስ። ወትሮ ሙሉ ቅዳሴ ከምእመኑ ጋር ከሚቆምበት ዛሬ ባዶ ከዋለው ቅዱስ ጴጥሮስ ደብር ለዓለም ባሰሙት የዕለተ ሰንበት አገልግሎታቸው በምዕራባውያን የክርስትና ምእመናን ዘንድ ትንሣኤ የዛሬ ሳምንት ይሆናል። ዛሬ ያለንበት የበረታ ሐዘን ሁኔታ ብለዋል አቡነ ፍራንሲስ ግዙፍ ለሆኑ ጉዳዮቻችን ትኩረት እንድንሰጥ አናሳ በሆነው ሁሉ እንዳንጠመድ የሚጣራ ነው። አማንያን እጅግ በበረታ ችግር ውስጥ ላሉ ሁሉ አለኝታ ለመሆን ልቦናቸውን እንዲያቀኑ ሌሎችን እንዲደግፉም ጥሪ አሰምተዋል አቡኑ። በሌላ በኩል ከዓለም የኮሮና ቫይረስ ተጋላጭ 1.2 ሚሊዮን ሰው ሩብ ያህሉ ያለው ዩናይትድ ስቴትስ ውስጥ መሆኑ ተገለጸ። በወረርሽኙ እጅግ የተጠቃችው ኒውዮርክ ውስጥ ብቻ እስካሁን 3500 ሰው መሞቱን ከጆንስ ሃፕኪንስ ዩኒቨርሲቲ ዛሬ የወጣው መረጃ ይጠቁማል። ሁኔታው ግን ለኒውዮርክ ግዛት ብቻ ሳይሆን ለመላ ዩናይትድ ስቴትስም እየተባባሰና የከፋ እየሆነም እንደሚሄድ የጤና ባለሙያዎች እየተናገሩ ነው። ኒውዮርክ በመጪዎቹ 7 ቀናት ውስጥ እጅግ ወደ ተባባሰው የጤና ቀውስ ጣሪያ እንደምትደርስ አገረ ገዥዋ አንድሩ ኩዎሞ ተናግረዋል። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ደግሞ መጪዎቹ 2 ሳምንታት ለአሜሪካ እጅግ የከበዱ እንደሚሆኑ ከትናንት በስቲያ ምሽት ላይ መግለጫ ሲሰጡ ተናግረዋል። ብዙ ሞት ይኖራል ብለዋል ፕሬዚደንቱ። እስከ ዛሬ በኮቪድ-19 ምክንያት በዓለም ዙሪያ የሞተው ሰው ቁጥር ከ65,000 አልፏል። በኮቪድ-19 ሟች ቁጥር በዓለም ሰንጠረዥ መጀመሪያዋ የሆነችው ጣሊያን 11,000 የሕክምና ሰራተኞች ለኮሮና ቫይረስ ተጋልጠው 73 ሐኪሞች በኮቪድ-19 እንደሞቱባት አስታውቃለች። እንግሊዝ ባለፈው ሌሊት ብቻ 708 ሰው ሞቶባት አጠቃላዩን የኮቪድ-19 ሞት ቁጥር ወደ 4300 ሰው አድርሶታል። ፈረንሳይ ውስጥ 90,000 በኮሮና ቫይረስ ተይዟል። 7500 ሰው በኮቪድ-19 ሞቷል። ሱዳን ውስጥ 10 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡንና 2 በኮቪድ-19 መሞታቸውን የዓለም የጤና ድርጅት አስታውቋል። 1070 ሰው ለኮሮና ቫይረስ መጋለጡ በተረጋገጠባት የሰሜን አፍሪካዊቱ ግብጽ 17 የጤና ሰራተኞች መሆናቸው ተገልጿል። 214 ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠባት የምዕራብ አፍሪካዊቱ ሀገር ጋና ዋና ከተማ አክራ ነዋሪዎች በየቤታቸው ተሰብስበው እንዲቀመጡ ተነግሯቸዋል። መንግስቱ በየመንገዱ ያለውን ቆሻሻ እያጸዳ ነው። ቻይና ዛሬ 30 አዲስ ተጋላጮችን የመዘገበች ሲሆን 25ቱ ከውጭ የገቡ ናቸው ብላለች። ቻይና በኮቪድ-19 ከ3300 በላይ ቁጥር ያለው ሰው ሞቶባታል። የአውስትራሊያ መንግስት ተመራማሪዎች 2 የኮሮና ቫይረስ ክትባቶችን በእንስሳት ላይ መሞከር ጀመሩ። ይሁን እንጂ ምርምሩና ሙከራው ቢሳኩ እንኳ የገፍ ምርት ምናልባት እስከ መጪው የአውሮፓ ዓመት ላይ ጀመር እንደሚችል ባለሙያዎቹ እያሳሰቡ ናቸው። የክትባቶቹ ሙከራ በእንስሳት ላይ እንዲጀመር ፈቃድ የሰጠው የዓለም የጤና ድርጅት ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአፍሪካ እዝ ሶማሊያ ውስጥ ባካሄደው ድብደባ 5 የአልሻባብ ታጣቂዎችን መግደሉን አስታውቋል። የአፍሪካ እዝ ከሶማሊያ መንግስት ጋር አቀናጅቼ ፈጽሜዋለሁ ያለውን የከትናንት በስቲያ አርብ ድብደባ ያካሄደው ቡሽ መዲና በሚባል አካባቢ መሆኑን ትናንት ባወጣው መግለጫ አስታውቋል። በድብደባው በሲቪሎች ላይ ጉዳት አለመድረሱን እስካሁን የወጡት መረጃዎች እየገለጹ ናቸው። ሶማሊያ በኮሮና ቫይረስ ስጋት በሁከት በመፈናቀልና በረሃብ ዙሪያውን ተይዛ እጅግ አሳሳቢ በሆነ ስጋት ውስጥ ያለች ሀገር ነች ሲል ዓለም አቀፉ የቀይ መስቀል ኮሚቴ ትናንት አሳስቧል። ቡርኪና ፋሶ ውስጥ የተቀሰቀሰው ሁከት ከሀገራቸው ችግሮች ተሳደው እዚያ የነበሩ ስደተኞችን እንደገና ማፈናቀሉና ወደ ነበሩበት ሁከት እንዲመለሱ እያስገደዳቸው መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። የቡርኪና ፋሶ ሁከት 838,000 ሰዎችን ማፈናቀሉንና 25,000 የማሊ ስደተኞች በሁለቱ ሀገሮች ወሰኖች ላይ ባሉ ሰፈሮች ውስጥ ተጠልለው መቆየታቸውን ዩኤንኤችሲአር አመልክቷል። ስደተኞቹ ባሉበት ሁኔታ ሁለት ጭራቆች ለዘብ ያለውን እየመረጡ እንዲፈልሱ ተገደዋል ብለዋል የዩኤንኤችሲአር ቃል አቀባይ ባባር ባሎች ዛሬ ለቪኦኤ በሰጡት ቃል። ኮቪድ-19ን በተረጋጋ መንፈስና በትኩረት መመከት እንዲቻል በዓለም ውስጥ ያሉ ተኩሶች ሁሉ እንዲቆሙ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በቅርቡ ጥሪ አድርገው ነበር። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ራዲዮ መጽሔት ወደ አሉላ ልመልሳችሁ። በእኔ በኩል ሰላም ጤና ይስጥልኝ።
እሁድ መጋቢት 27 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
በዚች ሰዓት ይድረስ ላንተ ለወገኔ በኢትዮጵያ በሀገራችን ለምትኖረው፣ ይድረስ ላንተ ከዘመዱ ከወዳጁ ካደገበት ከሰፈሩ ከአድባሪቱ ላልተለየው፣ ይድረስ ላንተ ይች ግጥም ሳይመሽብኝ ሳይመሽብህ ቀን ሳይጨልም። ወገኔ ተመተህ እንዳት ሞት በማይታይ ጠላት፣ የጀግና ደምቁ ነው አትፍጥር ባለህበት። እቤት ስትቀመጥ ተሸነፍኩ አትበል፣ ልብ በል ወዳጄ፣ ጠላትን መክቶ ጠላትን ለመጣል ትናንት ሆነ ዛሬም ጀግና እኮ ያደፍታል። በእርግጥ ይገባኛል ውሃ በሌለበት ሁል ጊዜ ታጠብ ሲሉህ አሹፋሃል። በሁለት ሜትር ቤት ተዛዝለህ እየኖርክ ሁለት ሜትር ራቅ ሲሉህ ተገርመሃል። ዛሬ የሸቀርከው ለዛሬ ሳይበቃ ለብዙ ቀን ሸምት ሲሉህ ታዝበሃል። ይሄ ሁሉ ችግር ሲፈራረቅብህ ያልተንበረከከው ጠንካራው መንፈስህ አሁንም ዘቁሞ ለአንተ ይታገላል። ኮሮናን ድል መጥቶ አንተን ያሻግራል። በእርግጥ ይገባኛል መራቅ መውደድ ሆኖ መቅረብ መጥላቱ ሆኖ የነበረው ቀርቶ ያልነበረው ሆኖ ነገር ሲቀያየር ወራጅ ከልጆቹ በርቀት ይገናኝ መሳሳሙ ይቅር የሚለውን ምክር አቅቶሽ ለመማር ይሄ ነው ወይ ኑሮ ይሄ ነው ወይ መኖር ብለሽ መጠየቅሽ ጠፍቶሽ እኮ አይደለም አስቸግሮሽ እንጂ ከውስጥ የሚጮኸው የልብሽ ስሜቱ አስጨንቆሽ እንጂ ከሰው ከሰው ርቆ ሰው ቤቱን መዝጋቱ። ግና በዚህ ጊዜ ግና በዚህ ሰዓት ከስሜት በላይ ነው ኮሮናን እንደበርታት። ወላጁን አቱን መቼ ያጋልጣል ድሮም ሆነ ዛሬ ወጣት ዘብ ይቆማል። ስለዚህ ወጣቱ ሞክር የቻልከውን ኮሮናን አትርዳ አቁም ማራባቱን።
በዚህች ሰዓት በሚል ርዕስ የሎስ አንጀለሱ ገጣሚ ሽመልስ አማረ ሰሞንኛውን የዓለም ፈተና አስመልክቶ ከጻፋትና በገዛ ድምፁም ካነበባት ዘለግ ያለች ግጥም ለራዲዮ መጽሔት እንድትስማማ ቀንጨብ አድርገን ለቅምሻ ባሰማናቸው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ሽመልስን ለምርጥ ግጥሙ እናመሰግናለን። አድማጮች፣ አሁን የመክፈቻዋን ስልት እናስከትል።
I'm gonna ከሽ ቢያለው ከወቀም ታጥ ፍጅስ ወጫለው ሰላም ሰላምታ ዘመን አልፎ እንደዛሬ መጣ እጅ መስጠት ማለት መማረክ ነው እጅ መጠበቅ ነው የሰላም ውጤና
በአያቶቻችን ወግ እጅን ሳትነኪ ሰላምታዬን እንኪ፣ አንዳችን ለአንዳችን ይመክት ክንዳችን፣ እጅንን ሰዓት ሰኘው ወቅቱ መነጋገሪያና የጉዳያችንም ትኩረት የሆነው ኮሮናን አስመልክቶ ለግንዛቤ የተዜመ በቅርቡ ወጣ ዜማ ነው። የሀሳቡን ጥንሳሾች የዜማና ግጥም ደራሲውን አልማየሁ ደመቀንና እውቁን አቀናባሪ አበጋሽ ይወጣል፣ ድምፃውያኑን ሚሚ ሙልቀንና ትንሣኤ ጎበናን እናመሰግናለን። አድማጮች፣ አሁን በዚሁ ወደ ቀዳሚው ዝግጅታችን እናልፋለን። ጉዟችንም አካላዊው ጉዞም ሆነ እንቅስቃሴ በተገደበበት ባይሆን በሀሳብ ከአዲስ አበባ ወደ ኒውዮርክ እናቅና። ወትሮ እንቅልፍ ወደማታውቀውና እጅግ በገነነ እንቅስቃሴዋ ተለይታ ወደምትታወቀው የዓለማችን የንግድና የጥበብ መናኸሪያ በሰንበቻውን ግን በመዓልቱ በጠራው ብርሃን ጭምር ጭር ወዳለችው የኒውዮርክ ከተማ ኑሯቸውን ከዚያ ያደረጉ ሁለት ኢትዮጵያውያን እንግዶች ጋር አብረን እናመሻለን። በወረርሽኙ በብርቱ የተጎዱትን የከተማይቱንም የግዛቷንም ይዞታ የአገሬውንም የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች ያጫውቱናል።
አሉላ አመሰግናለሁ። እሺ፣ መልስ ቦንሳ ባላለው በኒውዮርክ የስቶኒ ብሩክ ዩኒቨርሲቲ የዘመናዊ አፍሪካ ታሪክና ፖለቲካ አስተምራለሁ።
ጤና ይስጥልኝ አሉላ፣ አመሰግናለሁ። አዴ ጸጋ ባላለው እኔም በኒውዮርክ ከተማ የምኖረው የምሰራውም በሄልት ኬር አናሊስት ጤና አገልግሎት ሙያ ውስጥ ነው ያለሁት። ከዚህ በፊት ለኒውዮርክ ሲቲ ሄልት ዲፓርትመንት በኤፒዲሚዮሎጂስትነት ስራ መጠለያ አገልግያለሁ።
መልካም፣ አመሰግናለሁ እንግዶች ሁለታችሁንም። ሁለተኛው እንግዳይ እርሶም አንድ ሁለተ አንድ አስጠንቅቃችሁ አሁን የምንነጋገረው ሐሙስ ወአርብ አጥቢያ ከጥቂት ቀናት በፊት ነው። በፍጥነት ተለዋዋጭ ሁኔታ ውስጥ ነው ያለ ነው። ጊዜውን ማስተዋወቅ የሚፈልገው አንዳንድ ቁጥሮችን የሚመለከቱ ነገሮች ሲያነሳ በሚሰራጭበት ሰዓት የሚለወጡ ነው። ደማቅና ከየትኛውም ዓለም አካባቢ የሚመጣ ሰዎች ታዩባት የምትጎበኝ ከተማችሁ ከወትሮው በተለየ ሁኔታ ውስጥ ነው ያለችው። በሰው ብዛቷና በእንቅስቃሴዋ ተለይታ በዓለም ላይ የምትታወቅ ከተማ ዛሬ ደብዘዝ ብላለች። እንቅስቃሴ ቀንሷል። በርቀት ከዋሽንግተን ዲሲ ሆኜ በቴሌቪዥን እንደምመለከተው በኮሮና ቫይረስ ወረርሽኝ ሳቢያ ብዙዎች እየተጎዱ ያለበት በመሆኑ አሁን በምንነጋገርበት ሰዓት 92,472 ሰዎች ለቫይረሱ መጋለጣቸው ተረጋግጠዋል። 2,373 ሰዎች ሕይወታቸውን አጥተዋል። 411 ሰዎች ከህመሙ እያገገሙ መሆኑ ተዘግበዋል። ቀደም ብዬ እንደጠቆምኩት ይሄ ቁጥር በፍጥነት ይለዋወጣል። እስኪ ካላችሁበት ሁኔታ እንጀምር። የከተማችሁን ሁኔታ ዛሬ ያላችሁበትን ዶክተር ሽመልስ ያለህበት ሰፈር ያለህበት አካባቢ የት ነው? ምን ይመስላል? ከወትሮ አካባቢ ምን ያህል ተለውጠዋል?
እኔ አሁን ያለሁበት ቦታ ፖል ጀፈርሰን ይባላል። ፖል ጀፈርሰን እንግዲህ ከትምህርት ቤቴ ስቶኒ ብሩክ የሚባል ቦታ አንዳስ ደቂቃ ያህል ነው በመኪና። በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው። ባህር አጠገብ ስለነበረ በተለይ ደግሞ ከጎረቤት ለግዛት ከኔቲኬት የሚመጣው ህዝብ ብዙ ነው። ብዙ እንቅስቃሴ አለ። በተለይ ደግሞ የበጋ አይነት መልክ ሲዛየሩ ብዙ ሙዚቃ ናናት የሚበዛበት ቦታ ነበር። ግን አሁን በኢትዮጵያ አቆጣጠር ከመጋቢት 7 ጀምሮ በፈረንጆቹ ማርች 16 እዛን ጊዜ ጀምሮ ከቤት አልወጣሁም። እኔ መጋቢት 7 እስካሁን ድረስ ኦልሞስት ወደ 3 ሳምንት ሊሆን ነው እና መውጣት አልቻልኩም። ግሮሰሪውን ማድረግ ሁሉ እየከበደ ስለመጣ ወጥቼ ማድረግ ስላልቻልኩኝ የደሊቨሪ የሚያመጡ አሉ አይደለም? ገዝቶ
የፈለጋችሁትን ዕቃ ቤታችሁ ያቀብሉ።
የሚያቀብሉ አሁን ኮምፒውተር ላይ ታዛለ የምትፈልገውን እነሱ ይዘው ይመጡና በር ላይ ይሰጡሃል። ከበር ላይ እጅህን ጓንት አጥልቀና ያው የምትቀበለው ወደ ውስጥ የምታስገባው ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው። እንግዲህ እስካሁን ድረስ 3 ሳምንት ያለን ከቤት ሆኜ በየውት
ለየት ያለውን ሁኔታ ገፋ አድርገን እንመለከታለን። አደይ አንቺም ያለሽበትን ሁኔታ እስኪያጫውቺን። መሃል ከተማ የከተማዋን ብርት ውስጥ ነው የምትኖሪው። ሁማቻችን ያለሽበትን አካባቢ ወትሮ ምን እንደሚታይና ዛሬ በመስኮትሽ ወጣ ብለሽ ብታይ ወይም ከቤትሽ ወጣ ብለሽ ደረጃዎች ወርደሽ ብትመለከቺ ምን እንደምታይ የዛሬ አጋጣሚዎችን ጨምረሽ አጫውቺን እስኪ።
ልክነ መሃል ከተማ ውስጥ ነው ኒውዮርክ መስሪያ ቤቴ ታይም ስኩዌር ውስጥ ነው ያለው። ታይም ስኩዌር መሀል ላይ ነው ያለው እና እንደምታውቁት በጣም ብዙ ሰው ያለበት 24 ሰዓት ብዙ ሰው የሚገኝበት አካባቢ ነው ታይም ስኩዌር። ግን በጣም ጭር ያለ ነው። ቤት መስፋት ከጀመርኩኝ 3 ሳምንት ይሆነኛል። የምኖርበት አካባቢ ሃርለም ማንሃተን ውስጥ። ብዙ ጊዜ ውጪ ሙዚቃ አለ፣ ልጆች ይጫወታሉ። ግን አሁን ባለፈው 2-3 ሳምንት ውስጥ እንደዛ አይነት ነገር የለም። በጣም በጣም ጭር ያለ ነው። እኔ የነበርኩበት ባቡር ውስጥ 3 ሰዎች ብቻ ነበር እና እንደዛ ታይታወቅም ኒውዮርክ ውስጥ እንደዛ ታይታወቅም። ሶ በጣም የተለየ ጊዜ ላይ ነው ያለነው በእውነት።
ነገርሽ ማለት ነው
እኔም እንግዲህ ብዙ ጊዜ ከተማ የሆነ መርካቶ ነው የምለው። በጣም ብዙ ህዝብ ስላለ ብዙ እንቅስቃሴ ስለሚደረግበት የህዝብ ትርምስ ያለበት አካባቢ ነው። በተለይ ደግሞ ከተለያየ የዓለም ክፍል የሚመጡ ሰዎች የሚገናኙበትን ቦታ ነው እና ኒውዮርክ ከአሜሪካዊ ከተማ ልቅ የዓለም ከተማ አድርጌ ነው ማለት። አሁን ያን የሚያህል ከተማ ብዙ ሰው የሚመላለስበት እንደዚህ ጭር ብሎ ስናየ ያልተለመደ ነገር ነው። የኒውዮርክን ብቻ አለ እንጂ ያው በመላው ዓለም ላይ በተለያየ አካባቢ ስንመለከት ባለፈው የሎስ አንጀለስን ከተማ በአየር ተቀረጸ ቪዲዮ እያየ ነበርና እዛም ኖሬ ነበር። ምንም በቃ ጸጥ ብሏል። ሰውም የሚመላለስ አይመስልም። እንግዲህ ቫይረሱ ይሄንን የመሰለ ለውጥ እያመጣ ነው። እንግዲህ
በጣም ከፍ ያለ ተጽዕኖ ማሳደሩን መረዳት ይቻላል። ዋሽንግተን ዲሲም እኔ በምኖርበት አካባቢ በምሰራበትም አካባቢ ያለው ተመሳሳይ ነው። ከፍ ያለ ለውጥ ይታያል። አንዳንድ ነገሮችን ገፋ አድርገን እንመልከት። ታላቋ የዓለም ከተማ ናት ከተማችሁ ኒውዮርክ። በጣም በአስደንጋጭ ሁኔታ ከተመቱት ወደ 100,000 እየተጠጋ ነው። በዩናይትድ ስቴትስ ያለው ወደ 250,000 ይጠጋ ነው። ዛሬ ሐሙስ ላይ ሆነን ስንመለከት ቀደም ብዬ እንዳልኩት ቁጥሩ በፈጣን ሂደት ውስጥ ይለዋወጣልና ትክክለኛው ቁጥር ላይሆን ይችላል አየር ላይ በሚውልበት ጊዜ። ነገር ግን እንዲህ ክፉኛ ለመጠቃቷ ዶክተር ሽመልስ አንተ የከተማው የከተማ አሰፋፈር የአኗኗር ዘይቤን የሚመለከታልና ምንድን ነው እንደው በግልጽ ከሚታየው ባሻገር በግልጽ የሚታየውንም ሁላችንም ላናውቅ እንችላለን። ምንድን ነው ኒውዮርክን ትይቶ እንደዚህ የዚህ ቫይረስ ክፉኛ ተጎጂ ያደረጋት? ከሱ ብንጀምር
እንግዲህ የደንብ በእርግጠኝነት ለመናገር የሚያስችል ጥናት መካሄድ አለበት እና ጥናት ላይ የተመሰረተ ድፍረት ይዤ አይደለም የምናገረው። ግን ይሆናሉ ተብለው የሚነገሩትን በተለያየ ጽሁፎች ላይ የወጡትን ስራዎች አይቼ ነበር። አንደኛው ይሄ በሽታ በብዛት እየተሰራጨ ብዙ ሰዎችን እያጠቃ ያለው ከተሞች ላይ ነው። ትልልቅ ከተሞች ናቸው በብዛት እየተጎዱ ያሉት እና የኒውዮርክ ከተማ አኗኗር፣ የከተማው የህዝብ አሰፋፈር ለእንደዚህ አይነት የቫይረስ ወረርሽኝ ለመስፋፋት ከፍተኛ የሆነ እድል ይሰጣል። ለምሳሌ ቅድም አደይን ስትናገር የነበረው ይህ ሰብዌይ የምድር ባቡር በኒውዮርክ ከተማ በሚሊዮን የሚቆጠር ህዝብን የሚያመላልስ የትራንስፖርት መንገድ ነው እና እዛ ውስጥ በዚህ በሽታ የተያዘ ግን ምን ምልክት የማያሳዩ ብዙ ሰዎች አሉ እና እዛ ባቡር ውስጥ ቢገባ እዛ ባቡር ውስጥ እንግዲህ የገባበት ቦታ ላይ ለቀያ የሚችለውን ሰው ቁጥር ማየት እንችላለን። እና ልክ እንደ አዲስ አበባ ከተማ ምናየው የከተማ ባስ አለ አይደለም እንደዛ ተፋፍኖ ነው የሚሄደው ወንበር ይዞ መሄድም አንዳንዴ የማይቻልበት ጊዜ አለና እዛ ተቀበቀ ባለ የትራንስፖርት ስርዓት ውስጥ አንድ በዚህ በሽታ የተከሰው ከገባ በሽታው ሊያስፋፋ የሚችልበት እድል ሰፊ ነው። ሁለተኛ ደግሞ የከተማው የቤቶች አሰራር አለ ጥቅጥቅ ያለ ከተማ ነው ብዙ ህዝብ አንድ ጊዜ አጭቆ የሚኖር ከተማ ነው 8-9 ሚሊዮን የሚሆን ህዝብ ነው በዚህ በኒውዮርክ ከተማ ውስጥ የሚኖረው እና በዛ አይነት ያሰፋፈር ሁኔታ በአንድ ቤት ውስጥ ደግሞ ብዙ ሰዎች በሚኖሩበት ሁኔታ ላይ አንድ በበሽታ የተያዘ ግን ምልክት ማያሳይ ሰው ሳይታወቅ ለቤተሰቡ ለጓደኞቹ ለሚያገኛቸው ሰዎች ለማስተላለፍ ያለው እድል ሰፊ ነው። ስለዚህ የከተማው ባህሪ የኒውዮርክ ከተማው ባህሪ የትራንስፖርቱ ሲስተም በሽታውን በስፋት ለማስፋፋት የሚያስችለውን እድል ይፈጥርለታል። ይህ እንግዲህ በተለያዩ ከተሞችም የሚታይ ነገር ነው። በሽታ የጀመረበትና ውሃን የሚባለውን የቻይና ከተማ በአንድ ጊዜ እንደዚህ ሲያጥለቀልቅ የነበረው የከተማው በአንድ ቦታ ላይ ተሰብስቦ የሚኖረው ህዝብ ድምፅ ስለፈጠረለት ነው። ስለዚህ ከተሜነት ብዙ ጊዜ ከዚህ ከዓለም አቀፍ የሆነ የቫይረስ ወረርሽኝ ጋር የተቆራኘ ታሪክ አላቸው። የአሁኑን ጊዜ አለ እንጂ ከዚህ በፊትም በነበሩት እኛ ሀገር ለምሳሌ የዳር በሽታ የምንለው የስፓኒሽ ፍሉ የሚሉት በ1918 በፈረንጅ የዛሬ 102 ዓመተ ምህረት ብንመለከት ከዛ በፊት የነበሩትን ወረርሽኞችን ስናይ በአብዛኛው ጉዳት ሲያደርሱ የነበረው ከተማዎች ላይ ነው። ዋናው ምክንያቱም የህዝብ አሰፋፈር ሰብሰብ ብሎ ህዝብ ስለሚገኝበት ነው።
መልካም። ይሄ ምናልባት ብዙዎችን የሚያግባባ ይመስላል እንዳልከው ሁኔታው ካለፈ በኋላ ጊዜ ተወስዶ የሚደረጉ ጥናቶች ሁነኛ ምክንያቶችን ሊያወጡ ይችላሉ፣ ግን በተጨባጭ አሁን ከሚታዩት ነገሮች ጋር ማዛመድ ይቻላል። አደይ፣ በህዝብ ጤና አጠባበቅ ስራ ተሰማርተሽ ለረጅም ጊዜ ሰርተሻል። በተለይ በኒውዮርክ ከተማ አስተዳደር ውስጥ የተለያዩ ተላላፊ በሽታዎች በየጊዜው ሲነሱ፣ ቀደም ሲል ኤች አይ ቪ ኤድስ ነበር በጣም ኒውዮርክን ከጎዷቸው የህመም አይነቶች የሚታወቀው በወረርሽኝ ደረጃ ከሚታወቁ ውስጥ የቅርብ ጊዜያት ትውስታዎች ምን ይታይሻል? ካለሽባቸው ነገርም ካለ ከአኗኗሩ ጋር ቀደም ብሎ ዶክተር ሽመልስ እንዳነሳቸው እስኪ ያጫውችን።
አሁን ዶክተር ሽመልስ እንዳለው አንድ የሰው ብዛት አለ፣ ሌላ የቤቱ አሰራር አለ። ሌላው ደግሞ አሉላ ቅድም እንደጠቀስከው ኒውዮርክ ውስጥ ከተለያዩ ሀገሮች የመጡ ሰዎች አሉ እዚህ የሚኖሩ እና ወደ ተለያዩ ሀገሮች የሚመላለሱ ሀገሮች የመምጣትና የመውጣት እንቅስቃሴ ያለ እሱም በሽታ እንዲተላለፍ ያደርጋል። ይህንን ይናገራል ቅድም እንዳልከው በዛሬ ጊዜ ከ220,000 በላይ የኮቪድ በሽተኞች አሉ አሜሪካ ውስጥ። ከዛ ውስጥ ግማሽ የሚሆነው ኒውዮርክ ስቴት ውስጥ ነው። ኒውዮርክ ሲቲ እኛ ከተማ ደግሞ ከግማሽ በላይ የኮቪድ በሽተኞች አሉ። እንግዲህ ከሁለት ሳምንት በፊት 5,000 ነበር ያለው። ስለዚህ እንዴት እየተፋጠነ እየተላለፈ እንዳለ ያሳያል ይሄ። ሌላ ደግሞ ቅድም እንዳልኩት አሁን በኤፒዲሚዮሎጂስትነት አይደለም የምሰራው፣ ግን በዛ መልኩ ሳየው የሚያሳስበኝ ነገር እና ብዙ ያልሰማሁት ነገር እንግዲህ ብዙ ጊዜ እስካሁን የሰማ ነው ይሄ በሽታ የሚያጠቃው ከ65 በላይ ያሉ ብዙ አይነት ችግር እያለባቸው ያሉ የሚሞቱትንም ስናይ በአብዛኛው ከጣሊያንም ሀገር ከቻይና የሚመጣው ዴታ እሱ ነው የሚያሳየው። ግን እኔን የሚያሳስበኝ ነገር አሁን በከተማ ሁሉ ስናየው አንዳንድ ኔበርሁዶች አሉ አካባቢዎች፣ ልክ ነው። አሁን እኔ የምኖርበት አካባቢ ለምሳሌ ብዙ ህጻናቶች የአስም በሽታ ያለባቸው አካባቢ ነው። ብሩክሊን የሚባለው ከተማ ወይ ብሮንክስ የሚባልም እንደዚህ ብዙ አይነት ሞርቢዲቲ ሞርታሊቲ
የመታመምን ሞት እድል አለ። ምንድን ነው ምክንያቱ?
የተለያየ አይነት አንደኛው እንግዲህ ፖቨርቲ ነው፣ ድህነት ነው። እና ኒውዮርክ ሲቲ ሄልት ዲፓርትመንት በምሰራበት ጊዜ ተወሰኑ አካባቢዎች የስኳር በሽታ ብዙ ያለበት ኤች አይ ቪ ኤድስ ብዙ ያለበት አለ። ይህንን መጠቀስ የፈለግኩት ኢቨን በከተማ ደረጃ እንኳን በየአካባቢው የበሽታ ኤክስፒሪየንስ የተለያየ ሊሆን ይችላል። እዚህ ሀገር አስም ያለባቸው ልጆች ለምሳሌ የሳምባ ችግር ያለባቸው ነው ማለት ነው ኦልሬዲ። እና ኮቪድ ቢይዛቸው ምን እንደሚሆኑ አናውቅም። ስለዚህ በሌላው አገር ኤክስፒሪየንስ እዚህም ሀገር እንደዛ ይሆናል ብለን መወሰን ሊያስቸግር ይችላል።
ምናልባት ግልጽ ለማድረግ የነገርሽን ያለሽው ከዚህ ቀደም በተደረጉ የተወሰኑ ጥናቶች በወጣቶች ላይ አይበረታም የሚል ሐሳብ ነበር። አንዳንድ ቦታዎች ላይ ስም የተለወጠበታል። እድሜያቸው ከፍ ያለ ሌሎች ሁኔታዎች ያላቸው የበለጠ ተጠቂ ይሆናሉ፣ ተጋላጭ ይሆናሉ፣ ከፋ ጉዳት የሚደርስባቸዋል የሚለውን ያልጠየቅነው ጥያቄ አለ። መሃል ከተማ የሚኖሩ ታዳጊ ወጣቶች ቀድሞውኑ ለሳምባ ህመም የተጋለጡና አሁን የበለጠ ለጉዳት መዳረጋቸው የታየ አይመስልኝም እያልሽን ነው?
ትክክል ነው።
እስኪ ንገሪን፣ የሳምባ ህመሞቹ እንደ አስም የበዛበት ምን ይሆን መንስኤው?
ልክ ነው። አሁን እኔ የምኖርበት አካባቢ ብዙ የአካባቢ ብክለት ያለበት አካባቢ ነው እና በዛም ምክንያት ህጻናቶች ያው የሳምባ በሽታ ተጠቂዎች ናቸው። ስለዚህ ለዛም ነው።
ግሩም፣ እስኪ በሰው በሚታየው ምናልባትም በቁጥርና በሀዝ በርቀት ደግሞ በቴሌቪዥን ከሚታየው በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በቅርበት እንዲያዩት በኢትዮጵያም የከፋ አደጋ እንዳያስነሳ ይፈራል። በእርግጥ ቁጥሩ አሁን ትንሽ ነው። ሁሉም ጋር ሲጀምር ቅድም አደይ እንደገለሽው በጣም ጥቂት ቁጥር መጀመሪያ ይታይና በፍጥነት እጅግ የከፋ ደረጃ ሲደርስ እናያለን። በመቶዎች ሲቆጠር ከነበረው ነው አሁን ወደ መቶ ሺህ የተጠጋው። ከዛ አንጻር አድማጮች በቅርበት እንዲከታተሉ አሳሳቢነቱንም ሊደረጉ ከሚችሉ እርምጃዎች እና ጥንቃቄዎች ጋር ማዛመድ እንዲችሉ በሰው ላይ የደረሰውን ጉዳት እስኪ የምታውቁት ካለ ከቁጥር ከሀዝ ውጭ ለዚህ ህመም የተጋለጡ ሰዎች የምታውቋቸው ከኢትዮጵያ ማህበረሰብ የሚሆኑ ከዛ ውጭ ከስራ ጓደኞቻቸው ከቤተሰቦቻቸው ርቀት ምናልባትም በሰዎቹ ጤንነትና ትክክለንነት አይጋለጡም የተባሉ ሰዎችን ታዋቂ ሰዎችን ሲጋለጡ አይተናል። እና እስኪ ኒውዮርክን እንዲህ ያተራመሰውን ቫይረስ ጉዳት በቅርበት ለመመልከት እንሞክር። እንደ ኒውዮርክ ነዋሪዎች አንዳንድ ሀሳቦችን አጋሩን። ዶክተር ሽመልስ ከአንተን ጀምርና ወደ አደይ እንመለሳለን።
እሺ፣ ቅድም በተነሳው ሀሳብ ላይ እንደ አደይ በሰጠችው አስተያየት ላይ ሁለት ቁልፍ የሆኑ ነገሮች ተነስተው ነበረ። አንደኛው የዚህ የበሽታው ኒውዮርክ ከተማ እንግዲህ ከሌላው ዓለም ሁሉ ብዙ ሰው የሚመጣበት ከተማ ነው ብለን ነበር እና አንድ ትልቁ ቁም ነገር ምንድን ነው፣ በዓለማችን ምን ያህል እንደተገናኘች ይሄ ግሎባላይዜሽን ዓለም አቀፋዊነት የሚባለው ስርዓት በዓለማችንም ምን ያህል እንዳገናኛት አንድ ሀገር የሚፈጠረው አደጋ ወይም ጥሩ ነገር ሁሉም ቦታ ላይ ሊደርስ እንደሚችል ያሳየን እና በተለይ ደግሞ ይሄ ዘመናዊ የሆነው የትራንስፖርት የመገናኛ ቴክኖሎጂ መስፋፋት በሽታዎች እንዴት በፍጥነት በዓለም አቀፍ ደረጃ በአንድ ጊዜ በተለያየ ቦታ ላይ ሊሰራጭ የሚችሉ ነው ያሳየው። አንዱ እሱ ነው። ሁለተኛ ደግሞ ይህ ስርጭቱ የበሽታው ስርጭቱ ሁላችንንም እኩል እያጠቃ አይደለም ብላ ተናግራ ነበር እና አደይ እውነት ነው። እኔም አሁን ቅድም እየሞቱ ያሉ ሰዎች ምን አይነት ሰዎች ናቸው የሚሞቱት ብሎ የተጠና ጥናት ሳነብ ነበር እና እውነት እነኝህ የሚሞቱት ሰዎች በዚህ በቫይረሱ በተነሳ ነው ወይስ ሌላ ምክንያት አለ የሚል ጽሁፍ ከ80% በላይ የሚሆነው ሰው የሞተው ከዚህ ቫይረስ ጋር በተገናኘ ሆኖ ግን አስቀድሞ የህመም ችግር የነበረባቸው ሰዎች ነው ይላል። ለምሳሌ ክብደት ኦቢሲቲ ነው፣
ከፍተኛ የሰውነት ክብደት ከልክ ያለፈ
ክብደት የነበረባቸው ሰዎች፣ የስኳር በሽታ የነበረባቸው ሰዎች፣ የኩላሊት በሽታ የነበረባቸው ሰዎች ለዚህ በሽታ ተጋላጭ ናቸው ይላል። እኔ አሁን 2 ሳምንት በኋላ 3ኛ ሳምንቱን ክፍል ይሰጥ የነበረው ትምህርት አሁን በኮምፒውተር እያስተማርን ነው፣ በርቀት ማለት ነው። እና በርቀት ሳስተን ማክሰኞ ነበር የጀመርኩት። የመጀመሪያ ክፍል ስገባ ተማሪዎችን ወደ ትምህርቱ ሳይሆን የገባሁት ምንድን ነው ይሄ ነገር በእናንተ ላይ ያመጣው ነገር ምን አለ፣ ምን አይነት ተሞክሮ አያችሁ፣ እንዴት ነው ጤንነታችሁ፣ ቤተሰብ ስላቸው የተወሰኑት ወላጆቻቸው ሐኪሞች ናቸው። ነርስ ሆነው የሚሰሩ ሰዎች አሉ፣ ዶክተር ሆነው የሚሰሩ ሰዎች አሉ። እና የሰው ሁሉ ከቤተሰቦቻቸው በበሽታ የተያዙባቸው ሰዎች እንዳሉ ነገሩኝ። እኔ አንድ ጓደኛዬ አባትየው ታመዋል፣ በዚህ በሽታ ታመው እንደነበረ ነገረኝ። አንድ ኢትዮጵያዊ ጋር ተደዋውዬ ነበረ፣ በዚህ በሽታ አንድ ኢትዮጵያዊ አርፈዋል ብሎ ነገረኝ። ኒውዮርክ ውስጥ ነው። እዚህ ደግሞ እኔ ከምኖርበት ቤት አጠገብ ያለ አንድ ህንፃ ላይ እንዳለ ቤተሰቡ ተይዘዋል፣ በዚህ በሽታ ታመው ከቤት አይወጡም። እና በሽታ በእያንዳንዱ ቤት እያንኳኳ ነው ያለው። የሚገርመው በኑሮ ደህና የሆነው ማህበረሰብ ሁሉ አልማረውም፣ እነሱን ሁሉ እያዳረሰ ያለ እየቀረበ የመጣ ብዙ ሰዎችን ህይወት ያናጋ በሽታ እየሆነ ነው የመጣው።
መልካም ዶክተር ሽመልስ። አደይ፣ አንቺስ የምታውቂያቸው ለህመሙ የተጋለጡም ሆኖ ጉዳት የደረሰባቸው የምታውቂያቸው ሰዎች አሉ በቅርበትም በርቀትም?
አዎ፣ አንድ በጣም የምወደው እና በጣም ማከብረው ሐኪሜ በዚህ በሽታ እንደተያዘ ሰምቻለሁኝ። አጋጣሚ የታመመ ኮቪድ-19 የያዘው በሽተኛ ሲያክም በሽተኛው ሳለ እና በዛ ምክንያት በሽታው ሊይዘው ቻለ እና አይሲ ውስጥ ገብቶ በጣም በጣም የሚያሰጋ ደረጃ ላይ ደርሶ ነበረ። ግን አሁን ወጥቷል እና አሁን ደህና ነው ያለው፣ የተሻለ ነው ያለው።
ሐኪምሽ በምን አይነት የእድሜ ክልል ውስጥ ይሆን ያሉት? ወጣት ናቸው? እድሜ ገፋ ያደርጉ?
የ63 አመት።
መልካም። ሌላ ሁሉ እያስታወሽን ነበር።
ሌላ ደግሞ እንደዚሁ እኔ መስሪያ ቤት ውስጥ የሚሰራ ሰው በዚሁ በሽታ እንደሞተ ተነግሮናል። በጣም ከባድ በሽታ ነው።
እንግዲህ ቁጥር ብቻ አይደለም፣ በርቀት ብቻ የሚታይ አይደለም። ጠዋት ማታ አገረ ገዢያችሁ ኒውዮርክ ክፍለ ግዛት አገረ ገዢ በቴሌቪዥን እየወጡ ስላለውን ፈተና ሆነ ስላሉት ችግሮች በስፋት ይናገራሉ። ሌላ ቀርቶ የአገረ ገዢው ወንድም የሲኤንኤን ጋዜጠኛ ወንድሙን ያቀረባቸው ብዙ ጊዜ ቃለ ምልልሶች ሲያደርግ የነበረው ጋዜጠኛ ክሪስ ኮሞ ከታመሙት ውስጥ አንድ ሆኗል። በርካታ ታዋቂ ሰዎች ታመዋል። ህመሙን ቅድም ዶክተር ሽመልስ እንዳልከው ለማንም የማይመለስ መሆኑን ያሳያል። እስኪ በዚህ ሰዓት ቀደም ብዬ እንዳነሳሁት ይህን ፕሮግራም ለሚከታተሉ አድማጮቻችን ምንድን ነው እንዲህ ትርምስ በበዛበት ውስጥ የተስፋ ጭላንጭል የፈነጠቀው? ምናልባትም ከዚህ ከፋ ሁኔታ ውስጥ ሊወጣ ይችልበታል ተብሎ ተስፋ የተጣለበት መድኃኒት የለውም፣ ክትባት የለውም፣ ገና ብዙ ሙከራዎች የተደረጉበት ያለ በሽታ ነው። ነገር ግን ሰዎች የሚያደርጉት ጥንቃቄ ላይ ነው እና ተስፋ የተደረገው። እናንተም አሁን ከቤታችሁ ራሳችሁን ገድባችሁ ባላችሁበት በጤና ለመዝለቅ እና ከአደጋው ለመዳን የምታደርጉትን ጥረት ኢትዮጵያውያን አድማጮች እንዴት ይመልከቱት? እኛ እንዲህ አይነት ሁኔታ ውስጥ ነው ያለ ነው። እናንተም ይሄ የከፋ ሁኔታ ሳይመጣ ይህን ብታደርጉ ይበጃል የምትሉት ካላችሁ?
አድማጮች የኒውዮርክን የኮሮና ቫይረስ ወረርሽኝ ይዞታ አስመልክቶ ከሁለቱ የኒውዮርክ ከተማ ነዋሪ ኢትዮጵያውያን ዶክተር ሽመልስ ቦንሳ እና አደይ ጸጋ ጋር የጀመርነው ወግ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን። ሙሉን ቃለ ምልልሳችንን ታዲያ በድረ ገጻችን እና በፌስቡክ ገጻችን ላይ ታገኛላችሁ። ለአሁኑ እንግዶችን አመሰግናለሁ። እግዜር ይስጥልኝ። ከተራራው ማዶ የዜማው ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። ለግሩም ጨዋታው እናመሰግናለን። ወረርሽኝ አጣዳፊ ስርጭትና ጉዳት ቀደም ሲል በዜና ብቻ ይሰማ እንደነበረው ገና በርቀት ያለ ስጋት ከመሆን አልፎ ወደ ዕለት ተዕለት ፈተናነት ከተሸጋገረ ውሎ አድሯል። ስጋቱ በዝግታ የብዙዎችን ቀየ ዘልቆ ቢገባም ሰነባበተ። የህመም ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ህመሙን ወደ ሌሎች የሚያስተላልፉ አንዳንዶች መኖራቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉትም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድን ነው? ቫይረሱ ወደ ሰውነት ከገባ በኋላ የሚያስከትላቸው ችግሮች ለምን ከአንድ ሰው ወደ ሌላው ተለያየ? የሚሉትንና ሌሎች መሰረታዊ ጥያቄዎችን ይዘን ለህመሙ ተፈጥሮ በቅጡ ለመረዳት ከሳምባ ህመሞችና ከጽኑ ህሙማን ህክምና አዋቂው ዶክተር አሰፋ ጀጃው ጋር በያዝነው ቃለ ምልልስ ለምሽቱም ተከታዩን እናሰማችሁ። የህሙማን ተጨባጭ ስጋት ቀረብ አድርገን ለማየት የሚችል ጥያቄ ላስከት። በዚህም ሀገር እድሜያቸው የገፉ በጠና የጤና መታወክ ላይ ያሉ ሰዎች ተደጋግሞ እንደሚነገረው ይሄ ህመም ከፋ አደጋ እንዳያደርስባቸው የመጋለጥ ዕድል እንዳይፈጠር ጥረት የሚደረገውን ይሃል በአጋጣሚ የሚጋለጥበት ሁኔታ ቢፈጠር የሚለውን ማየት ይጠይቃልና ከቤታቸው ባይወጡም በሌላ ቤተሰብ አባል አማካኝነት ለበሽታው ቢጋለጡ የሚመጣውን ነገር ለመመልከት እንዲቻል ምንድን ነው የሚገጥማቸው እነኚህ ሰዎች? ለምን እነሱ በተለየ ሁኔታ ቀደም ሳምባ ላይ የሚፈጠረውን ጫና ተለያዩ የሰውነት የውስጥ አካላት ሲጎዱ የከፋው ሁኔታ ሊከተል የሚችል መሆኑን አስረድተውናል። ሌሎች ህመሞችም ያሏቸው ከሆነ በእድሜም የገፉ ከሆነ ምንድን ነው ማድረግ ያለባቸው? ምንስ ነው ሊፈጠር ይችላል ተብሎ የሚፈራው ነገር?
እንግዲህ እስካሁን የታዩት ሌሎች ተዛማጅ የጤና ችግሮች ሲኖሩ የእድሜ ከፍ ማለት፣ ሁለተኛ የስኳር በሽታ፣ የደም ግፊት፣ የልብ በሽታ፣ የሳምባ መተንፈስ ደግሞ እነኚህ ሲኦፒዲ የምንለው የዚህ አይነት በሽታዎች፣ ሲጋራ የማጨስ ከዚህ በፊት እነዚህ ነገሮች ካሉ ቫይረሱ ሲገባ እንደ ሌላው ሰው በጣም ቀለል ብሎ ሊያልፍ የሚችለው ነገር እነሱ ላይ ይበረታል። ለምን ብዙ ሪዘርቭም የለም የኢሚዩኒቲያችንም ያን ለመከላከል እንደሌላ እንደ ጤነኛው ሰው አይነት አይደለም። ያም ቢሆን ግን መታየት ያለበት በጣም ከብዙ ሰው ውስጥ የተወሰነው ነው ወደ አይሲዩ ደረጃ የሚደርሰው። ለምሳሌ የስሜት ካሳዩ ሰዎች ውስጥ 81% ቀላል የምንለው ነው። ከዛ ውስጥ 14% ጠንከር ያለ ለመተኛት ሊያስፈልጋቸው የሚችል ኦክሲጅን ግን ኦክሲጅን በመስጠት በጊዜው ሌሎችንም ደግሞ ተደራራቢ ነገሮችን በማከም መለስ ብለው ጤናቸው እንደገና የሚመለስበት ሁኔታ ነው የሚፈጠረው። ከዛ ያነሰው ነው እንግዲህ ወደ አይሲዩ ክሪቲካል ወደሚባለው እና ወደ ህይወት ማለፍ የሚሄደው። ስለዚህ እነዚህ በሽታዎች ያሏቸው ሰዎች አንደኛ አሁን እኔ በመክረው ለሁሉም እድሜያቸው ጠና ላሉ ሰዎች መቀላቀል የለባቸውም ከሌላ ሰው ጋር ይሄ ነገር እስኪያልፍ። ከውጭም ቢሆን ለምሳሌ አሁን እኔ እናቴ ማያቴም እዚህ ሀገር ነው የሚኖሩት፣ እነሱ አፓርትመንት ሄጄ አላውቅም።
እርሶም አይሄዱም? ራሱ እንኳን
አልሄድም። አዎ ውጭ ነው የምናደርሰው፣ ልጆቼም ወደዛ ሄዱ። ሁለተኛ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉ ግንኙነት መቋረጥ አለበት፣ ቤታቸው ውስጥ መሆን አለባቸው። ይሄ ነገር እስኪያልፍ የሚያልፍ ነገር ነው። ከትንሽ ወራት በኋላ ሁሉን ነገር ወደ ህይወታችን ወደ ኖርማል ይመጣል። የወረርሽኝ ጠባይ ነው፣ ግን እስኪያልፍ ድረስ የሚወስዱ ጥንቃቄ ከሁሉ በጣም የበለጠ መሆን አለበት እና ባለመገናኘት የምንላቸውን ደግሞ ነገሮች በጣም ስትሪክት አይሶሌሽን፣ ሌላ ደግሞ የሚሰጠውን ሬኮሜንዴሽን እንደ ሌላው ፓብሊክ ደግሞ የሚሰጠውን ሁሉ ማድረግ አለባቸው። ለምን ሪዘርቭ የላቸውም። ከዚህ ቤት የተጎዳ አካል ነው ሌላ 2-3 ቢሆን ይሄ ኮሮና ቫይረስም ባይሆን ኢንፍሉዌንዛም ቢሆን እንደዚህ አይነት ሰዎችም በጥቅም ያጠቃል። አሁን በምናየው ሁኔታ እንግዲህ በፊት ምንድን ነው ቻይናም የኮሪያም የጣሊያንም በአብዛኛው ሪስክ ግሩፕ ምንለዋል። የአሜሪካው ግን ትንሽ ደግሞ ለየት የሚያደርገው ወጣ መሆንም በጥሩ ሁኔታ ላይ መሆንም ቀለል ያለ በሽታ ጋራንቲ አይደለም፣ ጉዳት ያለው እያየን ነው። ይሄ እንግዲህ የወረርሽኝ ጸባይ ነው። ወረርሽኝና በሽታዎች ከቦታ ቦታ የሚያሳዩት ጸባይ ይቀያየራል። ለምን የሰው ልጅ ከቦታ ቦታ ያለው የተለያየ ነው፣ የእድሜ ስብጥሩ የተለያየ ነው፣ ያሉት ሌሎች የበሽታ አይነቶች አብረው ያሉት የተለያዩ ናቸው እና ለዚህ ነው ሁሉም ሰው ነው ጥንቃቄ ማድረግ ያለበት። ነገር ግን እንደተባለው እድሜያቸው ጠና ያለና ሌላ ተደራራቢ በሽታ ያላቸው ደግሞ በጣም በተለየ ሁኔታ ራሳቸው መለየት አለባቸው።
ዶክተር አሰፋ ምናልባትም ይሄ ኢትዮጵያ ላሉ አድማጮቻችንም ተጨባጭ የሆነ ጥያቄ ከእለት ተእለት ኑሯቸው ጋር የሚገናኝ እንድናነሳ ይጋብዛል። እንደሚያውቁት የኢትዮጵያውያን ሕይወት በአመዛኙ ከዚህ ሀገር ሕይወት በንጽጽር ሲታይ ማህበራዊ ትስስሩ የጠበቀ በቤተሰብ ውስጥ ተቀራርቦ የሚኖር ማዕድ አብሮ የሚቆርስ ቅርብ ሁኔታ ውስጥ የሚኖር ነው እና የአኗኗር ዘይቤው ራሱ ለዚህ በሚስማማ አይመስልም። የዚህ በሽታ ጠባይ መነጠልን ለብቻ መሆንን ለትልቁ መከላከያ የወሰደ ዘዴ ነው እና ወይም ያን በሽታ መስመሩን ሰንሰለቱን ለማቋረጥ ወይም ለመበጠስ መነጠል ጊዜው እስኪያልፍ ድረስ ለብቻ መኖርን ለቫይረሱ ከተጋለጠ ሰው ጋር አለመገናኘትን አጥብቆ የሚመከርበት በተግባር ከባድ ይመስላል። ምን ይታዩታል?
ልክ ነው። ለእኛ ህብረተሰብ እንደተባለው ለእኛ አኗኗር ከባድ ነው ይሄ ነገር። ግን አሁን ኢትዮጵያ እንደማየውና እንደምሰማው በመንግስትም በጤና ባለሙያዎችም በኩል እየተደረገ ያለው መጡትም ሰዎች ቫይረሱ ወደ ህዝቡ እንዳያስገቡ እያደረጉ ያሉት ነገር በጣም ደስ የሚል ነገር ነው። በእርግጥ ገና ብዙ መደረግ አለበት። እነዚህ ነገር ዜሮ ቶለራንስ ነው ሊኖረን የሚገባ አንድ ኬዝ ቢሆን አልፎ እንዳይመጣብን ማለት ነው። ለምን አንዷ ነች ተራፍታ ሌላ ቦታ የምትደርሰው? ሌላው ግን ጊዜያዊ ነው ይሄ። አሁን ያን የኖረውን አኗኗራችንን ለጊዜው መቀየራችን ግዴታ ነው እና ለተወሰነ ጊዜ የምናደርገው ለሁለት ወር ለሶስት ወር ከፍተኛ ጥንቃቄዎች ማድረጋችን ይከፍለናል ወደፊት። ስለዚህ የግድ ማህበራዊ ኑሯችን መቀየር አለበት በድንገተኛ ሁኔታ። ወረርሽኝ ሲመጣ ደግሞ እንደሱ ነው። ከዚህ በፊት የዳር በሽታ የሚባለውም ለምሳሌ ኢትዮጵያ ታሪክ ላይ ብናይ ሰው ሰውን የማይቀብርበት ሁኔታ ነው የነበረው። ወደዛ ደረጃ እንዳንደርስ አሁኑኑ ነው ባህላችንንም ሁሉም ነገር መስፈር ያለብን እና ይሄ ግዴታ ነው ግን መደረግ ያለበት ነው።
እንግዲህ የተነጋገርን ያለ ነው ኢትዮጵያ ውስጥ ይህን ውይይት በምናደርግበት ምሽት 12 ሰዎች ብቻ ለቫይረሱ መጋለጣቸው በምርመራ ተረጋግጧል። ይሄ ማለት ግን ቀደም በዩናይትድ ስቴትስ እንዳነሱት የበለጠ ምርመራ በተደረገ ቁጥር ያልታወቁ ነገር ግን ያሉ ምልክት ያላሳዩ ሰዎች እንዲህ እንደ ዩናይትድ ስቴትስ ባለ የተደራጀ ሰፊ የጤና መዋቅር ባለበት እንኳን አሳሳችነት አለውና ኢትዮጵያ በብዛት ምርመራ ባልተደረገበት አገር ቁጥሩ ከዚህ ሊበልጥ እንደሚችልም ሊያሳስበን ይገባልና እስኪ ቁጥሩ ትንሽ ነው ብለን ነምተን ነገር ግን ከመስፋፋቱ በፊት አንድ የተላላፊ በሽታዎች ባለሙያ ያለን እድል አንድ ብቻ ነው ሲሉ ነበር በውይይታችን። ብዙ እድል እንደሌለው ሰው ህመሙ ከገባም በኋላ ህክምናውም ሊደረግ የሚችለው አቅማችንም ውሱን እንደመሆኑ ምንድን ነው የሚታየው? ይህ ሀዝ ምናልባትም ከፍ ያለ ቢሆን በተለይ በዚህ ደረጃ ያለ ሊደረግ የሚችለው በእርግጥ በተጨባጭ በጣሊያን በዚህ በዩናይትድ ስቴትስም እንደታየው ከዘገየ በኋላ ሊደረግ የሚችለው ነገር ውስንነት አንጻር አድማጮቻችን በእርግጥ ጠበቅ አድርገን ማስተር የሚቻል ነገር ካለ
ክሊኒካል ኬዝ የምንለው የታመመ ወደ ሆስፒታል ሄዶ ካትስካኑ ታይቶ ወይም ተንፈሳ ቅቶት ቴስቱ ተደርጎ ፖዘቲቭ የሆነ ኬዝ የምንለው ክሊኒካል ኬዝ አላየንም። አንድ የአንድ እናት ሰምቻለሁ። እሳቸውም ከውጭ ነው የመጡት የሚል ነገር ነው የሰማሁት። ብዙ እርግጠኛ አይደለሁም። ግን የእሱ አይነት ነገር ማየት ከጀመር እንግዲህ ያኔ ነው ወደ ህብረተሰቡ ገብቷል። አሁን ብዙ ኬሶች መምጣት የሚጀምሩበት ሁኔታ ላይ ደርሰናል ማለት እንግዲህ እንችላለን። እንደሱም ከሆነ ግን ወዲያው ከደረስንበት ከወዲሁ እንዴት አድርገን ነው ኬዞች ቢመጡ ሀንድል ማድረግ የሚገባን ብለን ከወዲሁ ፕላን ካረግ ነው አምሹር እዛ ግራውንድ ላይ ያሉት ሀገራችን ባለሙያዎችን እያሰቡበት ይመስለኛል። አንደኛ ለምሳሌ እዚህ ያደረግ ነው እዚህ አሁን እኛ ፕራክቲስ ውስጥ ሰዎች ስሜት ሲኖራቸው ይደውላሉ። ወይም እዚህ ክሩዝ ላይ ነበርኩ ጓደኛ ጋር አትበልቼ ነበር እሱ አሁን ፖዘቲቭ ሆኗል ምን ይሻላል ይላሉ፣ ይደውላሉ። በስልክ እናነጋግራለን። ስሜት ከሌላቸው ምንም ነገር ከሌላቸው ችግር ካለ ደውሉን እናምንለው። ከቤት ግን እንዳይወጡ አይሶሌት እናደርጋለን ኮንታክት ስለነበራቸው ያስኪታወቅ ድረስ። በእኛ ሀገር ደረጃም ብዙ ብዙ ቀላል ስለሚሆን ሰው ስሜት እንኳን ቢኖረው ግር ብሎ ወደ ጤና ተቋሞች እንዳይሄድ ነው። እሱ ሌላ ችግር ነው። ምክንያቱም ብዙ በጤና ተቋማት ውስጥ ብዙ ሰው ከመጣና በእኛ ሀገር አይነት ደግሞ አንድ ሰው ብቻውን አይመጣም። ሰው ነው ጎረቤትም ሊመጣ ይችላል። የታመመ ሰው ካለ መገናኘት ይኖራል። እዛ ላይ ስርጭት ከፍ ሊል ይችላል። ስለዚህ መጀመሪያ የቴሌፎን ኮሚኒኬሽን ቢዘረጋ ጥሩ ነው ብዬ አስባለሁ። ሀትላይን የምንላቸው አለ አይደል? እዛ ላይ ደግሞ ትሬንድ የሆኑ ሰዎች ስክሪን የሚያደርጉ የሚያነጋግሩና ምንድነው ችግሩ ብለው ቤት መቆየት ያለበት እንዴት ነው ብዬ ቴስት መደረግ ያለበት ቴስት ተደርጎ እንኳን ፖዘቲቭ ቢሆን ስሜቱ ቀላል ከሆነ ቤት ነው አሁንም ማኔጅ የሚደረገው አይሶሌት አድርገው። ክሊኒካል ኬዝ ቢኖር ማይልድ ቢሆን ከፍ እያለ ቢመጣ እንኳን ሀገራችን አሁን ለየት ያለ የጤና የሕክምና መስጫ ቦታ ማዘጋጀት ያስፈልጋል። ለምን የኢትዮጵያ ሆስፒታሎች እንደሚታወቀው አልጋቸው የሞላ ነው። በሌላ ህመሞች ይሄ በሽታ ሲመጣ ሌላ ህመሞች ቆመዋል ማለት አይደለም። ስለዚህ ብቻውን ሊያስተናግድ የሚችል ድንገተኛ የሆኑ ፋሲሊቲዎች መፍጠር ሊኖርባቸው ይችላል። እሱን ካረገን አሁንም ቢሆን የነዛን ኮንታክቶች ደግሞ ጥሎ ትራክ ካረገን እና ህብረተሰቡ ደግሞ የሚሰጠውን በጣም በጣም ሁሉ በጣም ይሄ የአንድ ሰው መጠንቀቅ አገር ማዳን መሆኑን ወስዶ እያንዳንዱን ሜዥሮች ከወሰደ አሁንም መቆጣጠር ይችላል። እንደዛ ብዬ ነው የማስበው።
አድማጮች፣ ውይይቱ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። በተከታታይ የቀረቡትን ሙሉ ቃለ ምልልሶች ግን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጅጃውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሁን በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላው ጫፍ ያዳረሰውና አኗኗራችንን ከመሰረቱ ያናጋው ወረርሽኝ በሰው ልጆች ሕልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ግራ ማጋባቱና ጭንቀት መፍጠሩ ብዙ ፈተናዎች መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ በታሪክ በሌሎች አያሌ ጦርነቶች እንደ ሌሎች ወረርሽኞችም ሁሉ ብዙ ፈተናዎችን መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ ግራ ማጋባቱና ጭንቀት መፍጠሩ ብዙ ፈተናዎችን መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ በታሪክ በሌሎች አያሌ ጦርነቶች እንደ ሌሎች ወረርሽኞችም ሁሉ እንደተጀመረ እንዳያልቅ ግን እናውቃለን። እናም ተስፋ ለማድረግ በቂ ምክንያት በቂ መሰረት አለ። ልዩነቱ ታዲያ የጉዳቱን ጥናትና የውድመቱን መጠን ለመቀነስ በዛሬና በዚያ በማብቂያው ቀን መሃል እንደ ሰው የድርሻችንን ማድረግ እንችላለን ከሚለው ላይ ነው። በዚህም መንፈስ ከውድመቱ ባሻገር ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይም ግንዛቤን ግን ከዚህ የፈተና ጊዜ በምንወጣበት ወቅት ምንም ይሁን ምን ቀድሞ ካገኘን ቦታ ያለመተው ነው። ከመቼውም በተሻለ ታዲያ መልሰን ወደ ራሳችን እንድናይ የምናምን የምንኖርላቸውን በህይወት ቦታ የምንሰጣቸውን ጉዳዮች በአጠቃላይም ስለ ህይወት ያለንን ትርጓሜ እንድንመረምር እድል ይሰጠናል ነው ወጉ። በዚህ ዙሪያ ለምንይዘው ይልቁንም እናንተ አድማጮቻችን በንቃት እንዲያሳትፍ ለሚጀምር አዲስ ውይይት ጊዜያችን ከፈቀደ ወደኋላ ላይ እንመለሳለን። ዛሬ አንድ ብለን ልንጀምር። አሁን ግን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሥ ያክሊሉ መስኮት የሚከፈትበት ነው ሰዓቱ። የህዳር በሽታ ንጉሥ ያክሊሉ በአዲስ አበባ መስኮቱ ለምሽቱ ያሰናዳው የሳምንት ወግ 100 ዓመታት ወደኋላ ወደዚያ ሩቅ ዘመን በሐሳብ የሚወስደን ነው።
ዛሬ 101 ዓመት የ133 ዓመት የእድሜ ባለጸጋ የሆነችው አዲስ አበባና ነዋሪዎቿ በጠና ታመው ነበር። ከቤት መውጣት አይቻልም።
የህዳር በሽታ
ያን ጊዜ የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው ታው በየቤቱ እየገባ መጣል ጀመረ። አዲስ አበባ ተጨነቀች፣ ተወጠረች። በሽታው እንደ ሳልና እንደ ጉንፋን ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ነስሩ፣ ተቅማጡ፣ አይምሮ ማሳቱ፣ ራስንቱ በአንዳንድ ስፍራ ቤተሰብ በሙሉ ይታመም ስለነበረ አስተማሚ በማጣት በርሃብና በውሃጥም ብዙ ሰው አለ የሚሸከም ጠፋ። አንዳንዱም በየቤቱ ተቀበረ። የሚቆፈረው መቃብር አንዳንድ ቦታ ላይ ጥልቀት ስላልነበረው የብዙ ሰዎችን አስከሬን አውሬ ተተናኮለው። ባል የሚስቱን አስከሬን ወስዶ ቀበረ። እናትም የልጆቿን። የዛሬ 101 ዓመት በ1911 ዓመተ ምህረት ህዳር ወር ነው ይህ የሆነው። ኢየሱስ ክርስቶስ ወልደ እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረን ይቅር በለን እንደማለት ነው። እንዲህ አይነት መቅሰፍት ቁጣና መዓት በአገር ላይ ሲደርስ፣ ድርቅና ረሃብ ሲከሰት፣ ዝናብ እምቢ ሲል፣ ሀገር የሚወር ዳንዴ ወንበዴ ሲነሳ፣ የአዲስ አበባ ህዝብ በችግሩ ምክንያት ቤተ ክርስቲያን መድረስ ሳይችል ሲቀር፣ በየቤቱ በየጎረቤቱ ደጃፍ ላይ በህብረት ቆሞ ስማን አምላክነ ወመድኃኒነ እያለ ተማጽኖውን ደይ ጥናቱን ልመናውን አቤቱታውን ጸሎቱን ሰማዩን በአንቃዶ ወደ ላይ እየተመለከተ ለፈጣሪው ያቀርብ ነበር። እንደ ቸርነትህ አቤቱ ማረን፣ አቤቱ ስጠን ከኃጢአቴም ኃጢአት ታሪክ ሆኖ ሲመነከር አለበትና ያንን ለማስታወስ ነው ይህን ዛሬ ያቀረብኩት። ተመሳሳይ ፕሮግራም እመለስ ይሆናል። እግዚአብሔር ይስጥልኝ።
ንጉሴን ለቅርብሮ አመሰግናለሁ። ለተጨማሪ ወግ ሰዓታችን የበቃ ይመስልም አድማጮች፣ ባይሆን እርስ በርስ ትወያዩ ዘንድ ሀሳቡን መልሼ ላስታውስና በሚቀጥለው ፕሮግራማችን ቀጠሮ እንውሰድ። በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ወደ ሌላ ጫፍ ያዳረሰውና አኗኗሯችንንም ከመሰረቱ ያናጋው ወረርሽኝ በሰው ልጆች ህልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ፣ ከውድመቱ ባሻገር ከፊታችን የተደቀነው ይህ ፈተና ስለ ህይወት ያለንን አስተሳሰብ ግንዛቤና እይታ ከመሰረቱ ይቀይረው ይሆናል የሚለውን ሀሳብ መሰረት ላደረገ ደርዝ ላለው ወግ የመረጥነው ጭብጥ ነው። በቀጣዩ ፕሮግራማችን እንመለስበታለን። እስከዚያው ግን አድማጮች፣ ቀደም ብዬ እንዳልኩት እያላችሁበት የተነጋገራችሁባቸውንና የተሰማችሁንም ታደርሱን ዘንድ በመጋበዝ ነው ወደ ፕሮግራማችን ማብቂያ የምወስዳችሁ። መልእክቶቻችሁን ስትልኩ ታዲያ ለራዲዮ መጽሔት ማለት አትዘንጉ። በቀላሉ ለመለየትም ይረዳናል። ለምሽቱ ባቀረብናችሁም ሆነ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። በዚህ በምትሰሙት ዜማ አሰናበታለሁ።
ሬዲዮ ድምፅ አሜሪካ